ወዴት ነው ያለ ነው?
አረ ለመሆኑስ ወዴት እያመራን ይሆን እንል ጠይቀን
ያሳስቡናል፣ ያነጋግሩናል ባልናቸው የአገር ጉዳይ ጭብጦች ላይ ትኩረት አድርገናል።
አሁን በዚያች አገር ነገ ሁነኛ መንገዶችና አቅጣጫዎች ዙሪያ ልንነጋገር ዛሬም ሁለት እንግዶች ጋብዘናል።
አቶ ያሬድ ጥበቡና
ዶክተር ዳንኤል ተፈራ ናቸው። ዛሬም በመግቢያችን እንደጠቆምነውና ከአመት በፊት ገና ይህን ልዩ ፕሮግራም ሀብለን ስንጀምር እንደገለጥንላችሁ
በያላችሁበት መነጋገራችሁ እናም የሚበጁ ነገሮች ላይ ማትኮር መቻላችሁ የፕሮግራሙ አብይ ዓላማ ነውና
አሁንም በአክብሮት ተጋብዛችኋል። በኢትዮጵያ ጉዳይ ግድ የሚላቸው ለረጅም ጊዜ በኢትዮጵያ ጉዳይ የሚሰሩ በተለያዩ መድረኮችም ሐሳባቸውን የሚፈነጥቁ ሰዎች የምንጋብዝበት ልዩ ፕሮግራም ነው። ዶክተር ዳንኤል ተፈራ ከዊስካንሰን፣ አቶ ያሬድ ጥበቡ ከዋሽንግተን አጎራባቿ ሲልቨር ስፕሪንግ ከተማ ወደ አገር ጉዳይ ፕሮግራማችን እንኳን በደህና መጣችሁ።
በጣም አመሰግናለሁ።
ከሩቅ ልጀምር። ዶክተር ዳንኤል በኢትዮጵያ ጉዳይ በስፋት ይጽፋሉ፣ ይሁነኝ ብለውም ይከታተላሉ። ወደ ዋና ዋናዎቹ የውይይታችሁ አበይት የትኩረት ጭብጦች ከመዝለቃችን በፊት የሰሞኑን ሁኔታ ብንመለከት የሀገሪቱን የልብ ትርታ፣ የፖለቲካ ትኩሳት እንደምን ትለኩታላችሁ? በምን አይነት ሁኔታ ላይ ነው ያለችው ሀገሪቱ ትላላችሁ? እንደናንተ መረዳት
አሁን እንደምናየው እኔም ይህ መጨረሻ ኢትዮጵያን ለማዳን በሚል አርዕስት የጻፍኩት ላይ እንዳየኸው የአሁኑ ሁኔታ በጣም አስጊ ይመስለኛል። ህዝብ ይጋጫል፣ በሰፊው ይታያል። ጉዳቱም የምናየውና የምንሰማው ነው። አሁኑ ሁኔታ በጣም አስጊ ነው። እኔ እንደሚመስለኝ መሪዎቹ ትልቅ ትኩረት ሊሰጡት ይገባል። ይህንን ችግር ለራሳቸውም ጥቅም ብለው መፍትሄ ሊያገኙለት ይገባል። እዛም ወረቀቱ ላይ እንደጠቀስኩት ይሄ ከዛሬ 25 ዓመት በፊት የመሰረቱት የክልል ስርዓት ያመጣው ጠንቅ መሆኑን ጠቅሻለሁ። ከዛ በፊት ግን የኢትዮጵያ ህዝብ ከሞላ ጎደል ተፋቅሮ የሚኖር ተረዳድቶ የሚኖር ህዝብ ነበረ። ያ ስርዓት የክፍለ ሀገር ስርዓት ነው። በሰላም ታሪክ ያለው ከብዙ ጊዜ ጀምሮ ሲወርድ ሲዋረድ የመጣ በኢኮኖሚ፣ በጂኦግራፊ፣ በታሪክ የተሳሰረ ስርዓት ነበረ። እሱን ማጥፋታቸው ችግር ፈጥሯል። ይህ ችግር አሁን ተጠራቅሞ አስጊ ሁኔታ ደርሷል። ይሄ ነው የምገምተው።
መልካም። እንዲሁ ባጭሩ የንደርደሪያውን ድል ስጦ አቶ ያሬድ፣ እርሶ በትግሉ ወቅትም ወደ ስልጣን ላይ የመጡን ኃይሎች በቅርበትም የሚያውቋቸው መሆኑን እረዳለሁ። 26ቱን ዓመታት የነበሩትን ሁኔታዎችን በመከታተል በሚጽፏቸው ጽሁፎች ተሳትፎን አውቃለሁ። እርሶስ ዛሬ ያለው ይህን ያሳስባል፣ ያስጨንቃል፣ የከፋ ነገር እንዳይመጣ የሚባልበትን ሁኔታ እንዴት ነው የተረዱት? የኢትዮጵያን ፖለቲካ ትኩሳት እንዲሁም ማህበራዊ ሁኔታዎች የቃኙበትን ጠር ያለ ግምገማውን እንውሰድ።
አመሰግናለሁ አሉላ ለተሰጠኝ እድል። ወደ ቮይስ ኦፍ አሜሪካ ስመለስ ከረጅም አመታት በኋላ ነው ያለውን አገራዊ ሁኔታ ማየው። ያው ባለፉት 25 አመታት በህገ መንግስት ደረጃ ተደንግጎ የጸደቀው በብሔረሰቦች ማንነትና በዋናዎቹ ቋንቋዎች ዙሪያ የተመሰረተው የፌዴራል ህብረት እና በአንድ ፓርቲ ማዕከላዊነት ከነዚህ ይሄም አንድ ፓርቲ ደግሞ በአብዛኛው የህዝባዊ ወያኔ ሀርነት ትግራይ ወይንም ቲፒኤልኤፍ ተብሎ በእንግሊዝኛ ምህጻረ ቃል የሚታወቀው የዛ ኃይል አመራር ላይ የተቃኘው የአመራር አካሄድ የመጨረሻ ጉልበቱና አቅሙ ላይ ደርሶ ማሽቆልቆል የጀመረበት ሁኔታ መፈጠሩ፣ በአንድ በኩል የክልላዊ ማንነት እየጠነከረ መምጣት፣ ከዚህ ማንነት በመነሳት ህዝቦች መብቶቻቸውን እየጠየቁ የመሄድ እነዚህን መብቶች ለማፈን ማዕከላዊ መንግስት የወሰዳቸው ወታደራዊ እና የደህንነት ሴኪሪቲ እርምጃዎች የህዝቡን ብሶት ይበልጥ ያባባሱበት፣ በተለይ በኦሮሚያ ደግሞ የወጣቱን ቁርጠኝነት ይበልጥ ያስከተለበት ሁኔታ መፈጠር፣ እነዚህ የኢህአዴግ አባል ድርጅት የሆኑትንም ድርጅቶች ራሳቸውን እና አመራሩን በህዝባዊ ትግሉና ያለውን ስታተስ ኮ ወይንም የቆየውን አመራር ደግፎ በመቆም መሀል ምርጫ ማድረግ የሚገደዱበትን ሁኔታ መፍጠሩ፣ ይሄ ነው ያለው የፖለቲካ ድቀት ቢመስለኝ። እና ከዚህ የፖለቲካ ድቀት እንዴት መውጣት እንችላለን የሚለውን እንግዲህ ማየት እንችል ይሆናል ብዬ አስባለሁ።
መልካም። በአሳሳቢነት የሚታዩትን በተለያዩ ወገኖች በጽሁፎች የሚንጸባረቁትን በተለያዩ መድረኮችም የሚመጡትን እናስቀድም። ጎጥ የለየ ግጭት እንዳይቀሰቀስ አሁን የሚታዩትም ተለያዩ አካባቢዎች አሁን ቀደም ተከስተዋል የተባሉ የተዘገቡትም ወደ ተባባሰ ሁኔታ እንዳይገቡ የሚለው የብዙዎችን ቀልብ የሳበ ይመስላል። የኢትዮጵያ ጉዳይ አጥኚ የሆኑት ፈረንሳዊ የታሪክ ተመራማሪና ጋዜጠኛ ረኔ ለፎ በቅርቡ በጻፉት ጽሑፋቸው የጎሳዎች ግጭት በኢትዮጵያ የሆነውን ነገር እንመልከት በሚለው ጽሑፋቸው አደገኛ ሁኔታዎች በአመታት ውስጥ ያደጉ መምጣታቸውን ያስረዳሉ። ሌላ የግል ጸሐፊ ግራሃም ፒብልስ ከኢትዮጵያውያን ውጪ የሆኑትን ትዝብቶች ጎላ አድርጌ ለማምጣት ነው፣ ወገንተኝነት ወይም ሌሎች አጨቃጫቂ ነገሮችን ቀለል ለማድረግ ያህል ነው የመረጥኩት እነኚህ ሁለት ጽሑፎች። ኢትዮጵያ የጎሳ ግጭቶች በመንግስት የተቀረጹ የሚል አይነት ስሜት የሚያንጸባርቅ ጽፈዋል። መንግስቱን ተጠያቂ የሚያደርጉ ወገኖች ገነው ወጥተዋል። በእርግጥ ጎጥ የለየ ግጭት አሳሳቢ ይመስሎታል? ዶክተር ዳንኤል አሁንም እርስዎን ላስቀድም።
እሺ፣ በጣም አመሰግናለሁ አቶ አሉላ። አሁን የምናየው የህዝብ ግጭት ነው። መንግስት ግጭቱን ፈጠረ የሚባለው ትንሽ ከምናየው ወይም መርምረው ጋር የተያያዘ አይመስለኝም። እነዚህ ምዕራባውያን ጸሐፊዎች ያልካቸው አይቻሉ እነሱ የሚጽፉትን አሁን የሚያስፈራው የህዝብ ግጭት ነው። ይሄ የህዝብ ግጭት ተቀስቅሷል። መንግስት ሰራው ወይም ህወሓት ፈጠረው ከማለት ይልቅ ይህ የህዝብ ግጭት ኢትዮጵያ ውስጥ ለኢትዮጵያ ታሪክ አዲስ ነው። ይህንን በደንብ አድርገን መገንዘብ አለብን። ይህ ሊሆን የቻለው ትክክለኛው የክፍለ ሀገር ስርዓት በታሪክ፣ በጂኦግራፊ፣ በኢኮኖሚ ተሳስሮ የሚኖረውን ህዝብ በዘር እንዲደራጅ ምንም ትርጉም በማይሰጥ የታሪክ ድጋፍ የሌለው የታሪክ ማስረጃ የሌለው የጂኦግራፊ ማስረጃ ኢኮኖሚ ማስረጃ የሌለው በጣም አጥፊ በሆነ መንገድ ነው የተሰራው። ይህን ያደረጉት ሆን ብለው ኢትዮጵያን ለመጉዳት ነው እየተባለ ደግሞ የሚነገርም ነገር አለ። እሱ አይደለም። የህወሓት መሪዎች ያስቀመጡት ወይም በሀገሪቷ ያመጡት አመራር ጥቅም ላይ የተመሰረተ ነው። ለምሳሌ ጎንደር፣ ሰሜን ምዕራብ ጎንደርን መሬት ወደ ትግራይ ማድረጋቸው ይሄ ትክክል አይደለም። ትግራይን ለመርዳት የኢትዮጵያን ኢኮኖሚ ማሻሻል ነው የሚያስፈልገው። ትግራይ ህዝብ በየትም ቦታ ተዘዋውሮ የሚኖር ህዝብ፣ ስራ የሚሰራ ህዝብ ነው። ከዚህ በፊት በክፍለ ሀገር ስርዓት በነበረ ጊዜ የትም ሄዶ የሚሰራ ነው። ችግሩ ኢኮኖሚውን እንዴት ነው የምናሻሽለው ሳይሆን የመሬት ቅሚያ ሆኖ የህዝብ ግጭት ነው የምናየው። ስለዚህ መሸፋፈኑን ትተን ወደ ትክክለኛው መሰረታዊ ችግር መሄድ አለብን። የዛሬ ወር ትምህርታዊ ቪዲዮ ኮንፈረንስ አዘጋጅተን ነበር። እዚህ በእኔ በኩል የተሳተፉ ሁለት ታላላቅ ምሁራን ዶክተር አሰፋ ምረቱ በጂኦግራፊ በኩል የጻፉትን ትንሽ ነገር ፈቀድልኝና ላንብብ።
እሺ፣ አጠር አድርገው
አጠር አድርጌ የቀድሞ ክፍለ ሀገራት በአጠቃላይ የኢትዮጵያን መሬቶችና የተፈጥሮ ሀብቶች ዝናብ፣ ወንዝ፣ ጫካ፣ የዱር ሀብቶች እንዲሁም በሀገሪቱ ዋና ዋና የአየርና የመልክዓ ምድር ጠባዮች ቆላ፣ ወይና፣ ደጋ ተካተው ለሁሉም ህዝብ እንዲዳረሱ ያደረጉ ከመሆናቸውም በላይ ከአስራ ሶስቱ ክፍለ ሀገሮች ውስጥ አስራ አንዱ የኢትዮጵያን የኢንተርናሽናል ድንበሮች ጥበቃ ድርሻቸውን እንዲያበረክቱ የተዋቀሩ ነበሩ ይላል። ይሄ በእውነቱ ታላቅ እውቀት ነው። ይህ እውቀት ለምን ተደመሰሰ? ለምን ይህ እውቀት መሰረት ሆኖ ኢትዮጵያ ወደፊት እንድትለማ አልተደረገም? እዚህ ላይ ነው ዋናው። ለዚህ ነው ቅድም ይህንን ችግር ሊመልሱ የሚችሉት የአሁኖቹ ገዢዎች ናቸው። ምክንያቱም ስህተቱን የፈጠሩ እነሱ ስለሆኑ አሁን ያሉበት ሁኔታ በጣም አስጊ ነው። ሸዋ ውስጥ ነው ቁጭ ያሉት መጥተው እነሱ ትግራይ ውስጥ የሸዋ ሸዋ የጎጃም ጎጃም የራሱን ስራ ያስተዳደረ ኢትዮጵያን ማልማትና ማሳደግ በራስ አስተዳደር ስርዓት መኖር ይቻል ነበረ። ይሄ ነው ዋናው ችግር ነው የምለው። አመሰግናለሁ።
መልካም። ገፋ አድርገን እንድንሄድባቸው የሚፈልጉ ሀሳቦች ተነስተዋል፣ ግን ቶሎ ብለን በሱ እንዳንጠመድ አዳዲስ ሀሳቦች እንድታመጡ ይሄ ቋንቋን መሰረት ያደረገው አከላለል ችግር ነው የሚለውን በኋላ ላይ እንድትመለሱበት ላድርግ። አቶ ያሬድ እርሱም እንዲያውም በወጣትነት ጊዜው ይሄን ከመሬት ላራሹ ህዝቦች ራሳቸውን ማስተዳደር የሚገባቸውን ነጻነት እንዲያገኙ የሚለውን ካቀነቀኑ የጊዜ ወጣቶች ውስጥ ምሮትና ዛሬ ካለው ሁኔታም ጋር አሁን ችግር አለ የሚባልበት ያ ግጭት ያሰጋሉ ብዬ ያነሳሁትን ጥያቄ የእርስዎንም እንመልከት። ባለን ሰዓት ሰብሰብ እያደረግን እናልፋለን። አቶ ያሬድ
በእኔ አመለካከት በህዝቦች መሀል ግጭት አለና ያ ያሳስባል የሚለው የዶክተር ዳንኤል አስተሳሰብ የምጋራ አይመስለኝም። የማንነት ጉዳይ ጎልቶ መጥቷል ኢትዮጵያ ውስጥ። ግን ያሉት ግጭቶች የግድ ከዚህ ማንነት ጋር የተያያዙና የሚያስፈሩ አዲስ በታሪካችን ያልነበሩ ናቸው ብዬ ማየት ፈቃደኛ አይደለሁም። ምክንያቱም አንድ ማየት ያለብን ነገር አሁን አንደኛ አገራችን ለዓለም አቀፍ ህብረተሰብ በጣም የተጋለጠች ሀገር ሆናለች። አገራችን ለሚዲያ የተጋለጠች ሀገር ሆናለች። ሶ ድሮ ለምሳሌ እኔ ከሁለተኛ ደረጃ ተማሪነት የጀመረ ከ1960ዎች ማለት ነው ስለ ኢትዮጵያ የተወሰነ ግንዛቤ ማያስ ከጀመርኩበት ጀምሮ በጉጂና ደራሳ በአፋርና ሶማሌን መሃል ግጭቶች እና የህይወት መጥፋት የንብረት መውደም እንደነበር በጣም አተሎ ለብል ስንሰማን ያደግነውና ምንድነው ያኔ ለሚዲያ ተጋልጦ ያልነበረ ማህበረሰብ አሁን ይበልጥ ለዛ ክፍት የሆነ ይመስለኛል። አንደኛ ሁለተኛ ፋክተር ግን ከዚህ ከፖለቲካዊ ማንነት ከክልል ማንነት ከቋንቋ ጋር የተያዘው ማንነት መነሳት ጋር ኤሊቱ አካባቢ
ሊሂቃኑ
አካባቢ ያንን የመጠቀም እና ያንን እንደ ፖለቲካ መነሻ የማያዝ ነገር አለ። ከዚህ በመነጨ አሁን አዲስ መናየው ድሮ በእኛ ጊዜ ለምሳሌ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች ያለን ፈጽሞ ያልነበረ ነገር በኦሮሞና ትግሬ ተማሪዎች መሃል ግጭት አለ፣ በኦሮሞችና አማሮች መሃል ግጭት አለ፣ በአማሮችና ትግሬ ተማሪዎች መሃል ግጭት አለ። አንዳንድ ጊዜ ከምንሰማቸው ሪፖርቶች እነዚህን ግጭቶች ግፊት የሚያደርጉት የደህንነቱ መዋቅር ውስጥ ያሉ ኤሌመንቶች ናቸውና የተማሪውን ዝቅተኛ የንቃተ ህሊና ደረጃ ይጠቀሙበታል ማለት ነው። ፍርሃቱ ተጠያቂ የሚሆን የሚመስለኝ አንደኛ ለማረጋጋት አንችልም፣ ግን ከሚነገረው በእውነት የራሱን የደህንነት ኤጀንቶች ወይንም ሰራተኞች ለእንዲህ አይነት የእርስ በርስ ግጭት ይጠቀማሉ የሚለው ይሄ አንዱ ነው። ሁለተኛው ግን በአንድ በኩል የክልል ማንነትን የሚገፋውን የሚያጦዘውን ያህል በሌላ በኩል እነዚህን ብሔረሰቦች የሚያስተሳስር የጋራ አንድነት ላይ ምንም የሚሰራው ነገር የለም። በአመራሩ ደረጃ በፖለቲካ አመራሩ ደረጃ ኢትዮጵያን እንደ ኢትዮጵያ በስሟ ለመጥራት እንኳን የመጠየት ነገር ሀገሪቱ ሀገራችን ያቺ ሀገር ይቺ ሀገር አይነት ነው እንጂ ኢትዮጵያን በስሟ እንኳን ለመጥራት ፈቃደኛ አልነበሩም። እና አሁን አቶ ለማ መገርሳ ባህር ዳር ሄደው ኢትዮጵያዊነት ሱስ ነው ምናምን ሲሉ ህዝቡ እንደዚህ በጣም በከፍተኛ ደረጃ ለጉዳዩ ድጋፍ የሚያሳየው ተርቦ የቆየው ተነፍጎ የቆየው ጉዳይ ስለሆነ ይመስለኛል። እና ከፖለቲካ አመራሩ ጋር ነው አብዛኛው ችግር ያለም ይመስለኝ እንጂ በጣም የሚያሳስብ የዚህ የህዝብ እልቂት አለ ብዬ ለማሰብ ፈቃደኛ አይደለሁም።
ልዩነት ያላችሁ ሀሳቦች እንዳሏችሁ በክርክር መልክም ወጣ ብለው የመታየት እድል እንደሚኖራቸው ተስፋ አረጋለሁ። ወደ ዶክተር ዳንኤል ከመመለስ በፊት ግን የህዝብም ባይሆን አቶ ያሬድ ይሄ ጎሳኔ ለየው ግጭት መነሻው ምንም ይሁን ምን መፍትሄው ላይ መነሻውን መመልከቱ እንደሚጠይቅ እረዳለሁ፣ ግን አሳሳቢ ነው ይላሉ። ምንም እንኳን ሂደት መለስ እያለ ለበርካታ ዓመታት የታየባቸው ቢኖሩም አሁን ድንበር የሚዋሰኑ ጎሳዎች መካከል ያን አይነት ግጭት መኖሩ ተዘግቦ ያውቃል። ከዚህ ቀደምም ምናልባት ተጨባጭ ሁኔታዎችን መቃኘት ይጠይቅ ይሆናል። ነገር ግን ከሌሎች ምክንያቶችም ጋር ተያይዘው ምንጩ ምንም ይሁን ምን ያሳስባል ብለው ይሰጋሉ።
ያሳስባል በረጅም ርቀት ኢትዮጵያን አንድነት ይፈታተናል ብዬ አላስብም። ነገር ግን ይሄ የእርስ በርስ ግጭቱ የተስፋ መቁረጥ ስሜ ለሌላ ቁርሾ መሰረት የሚሆኑ ነገሮች ጥሎ የማለፍ አደጋ እነዚህ ስላሉት በስነ ስርዓት ልናየው ሊመረመር እና እንዲቆምም መረባረብ ያለብን ይመስለኛል። ከዛ ውጪ ግን የኢትዮጵያን የወደፊት እጣ ሊፈታተን የሚችል አደጋ ነው ብዬ ፎር ሰም ሪዝን ይበልጥ አይዲዮሎጂካል ነው ልትለው ትችላለህ። እኔ ኢትዮጵያን እንደነዚህ በታሪክ የቆዩ ታላላቅ ስልጣኔዎች እንደ ቻይና፣ ቱርክ፣ ህንድ ምናምን በነዛ ድምር ውስጥ ነው ማየት እንጂ እንደ ሶማሌ እንደ ዩጎዝላቪያ በነዚህ ውስጥ ለማየት ፈቃደኛ አይደለሁ። ከዚህ ከምዕራቡ በቀሰምነው የምሁራዊ እውቀትና ግንዛቤ ልንረዳው ማንችል አንድ የሚያስተሳስረን በድህነት የተጋመደ በጦርነት የተጋመደ የጋራ ነገር ያለን ይመስለኛል።
ያ ከፉ አዝማሚያዎች ከመምጣት ይልቁንም ደግሞ ዘለቄታ ያለው ጉዳት ከማምጣት አንድነትን ከመፈታተኑ ሊረዱ ይችላሉ የሚል አመኔታ ነው ያለሁት።
አዎ ልክ ነው።
መልካም ዶክተር ዳንኤል፣ ሌሎች ርዕሶች ጋር አልሄድም። እርስዎና አቶ ያሬድ የተለያያችሁበት የሚመስለው ነጥብ ላይ የበኩሎን ሀሳብ እንዲሰጡ እድል ልስጥ።
እሺ፣ አቶ ያሬድ የት ተወልደው እንዳደጉ አላውቅም። እኔ ተወልጄ ያደግኩት ሲዳመው ነው።
አሁን ደግሞ አራዳ ጊዮርጊስ
አዲስ አበባ ነው።
እሺ፣ ስለዚህ የጠቀሷቸው ሁለት ጎሳዎች በአነጋገሮ ላይ ትዝ ይለኛል። እርስዎ አራዳ አዲስ አበባ ሆነው የሰሙትን እኔ ባይኔ ያየኋቸው ደግሞ ለየት ይላሉ። አሁን ለምሳሌ ሲዳሞ ክፍለ ሀገር በስድስት አውራጃዎች ተከፍሎ ነበረ። አሁንም አሉ፣ ዞን ይሏቸዋል። ዞን ምን ማለት እንደሆነ አይገባኝም። እነዚህ እያንዳንዱ አውራጃዎች ከፍተኛ ጎሳ አላቸው። ይህንን የክፍለ ሀገር አስተዳደር ዝም ብለን ጣል ጣል ባናደርግ ጥሩ ነው። ምክንያቱም ታሪክ አለው። አሁን ቅድም የተናገርኩት ዶክተር አሰፋ በጂኦግራፊ፣ ዶክተር ዳንኤል ክንዴ ደግሞ በታሪክ በደንብ አድርገው ገልጸውታል። ይህንን ህዝቡ እንዲያየውም ቪዲዮ ልከናል። በተጨማሪ በኢትዮ ሚዲያ እና ፎር ኢትዮጵያ ዳት ኦርግ እኔ የማዘጋጀው ድረገጽ ነው። በሱም ልከናል። ህዝቡ ያያል ብለን ተስፋ እናደርጋለን። እውነትንና ታሪክን ተከትለን መሄድ ይኖርብናል። የአቶ ለማ መገርሳ ኢትዮጵያ ሱሳዊነት ነው የሚል የፖለቲካ አነጋገር ነው። እዛ ላይ በእውነቱ ጊዜን ማጥፋትም አልፈልግም። ኦሮሚያ ለኦሮሞ እየተባለ ኢትዮጵያዊነት ሱስ ነው። ይህ አይደለም አሁን ችግሩ። ዋናው ችግር የሀገሪቷ ቅድም አቶ ያሬድን ጠቅሰውታል፣ የማንነት ጉዳይ። ማንነት ምን ማለት ነው? ምንድን ነው ማንነት? በእውነቱ የተማረ ሰው ይህንን ጠልቆ መመልከት አለበት። ምንድን ነው ማንነታችን? እኛ እዚህ አሜሪካ ነገር ስንኖር ሰው ነን። የሰው ልጅ እንዴት ማንነቱ ይጠየቃል? ይሄ ማንነት የተባለ ፖለቲካ የመጣው በእነዚህ በአሁኖቹ ገዢዎች ነው። ይህንንም ያመጡበትን ደግሞ ጠለቅ ብለን መመልከት አለብን። ሰሜን ጎንደር ላይ ትግርኛ ይናገራሉ፣ አማርኛ ይናገራሉ። ትግርኛ ትናገራላችሁና ወደ ትግሬ ግቡ ነው። ይሄ ዘለቅ ብለን ስናይ የራስ ጥቅም ብቻ ማስጠበቂያ ነው እንጂ በእውነቱ ይሄ ቁም ነገር ያለው የፖለቲካ ስርዓት አይደለም፣ መኖርም የለበትም። የሰው ልጅ በቋንቋው፣ በሃይማኖቱ፣ በጾታው አይደለም ማንነቱ። የሰው ልጅ ማንነቱ ሰው መሆኑ ነው። እዚህ ላይ ጊዜ ማጥፋት የለብንም። ኢትዮጵያ ህዝብ አልተማረም በሰፊው ማንነትን ጠይቅ እየተባሉ ያፋጁታል። እኛ ይህንን ተቀብለን ማንነቱ እያደገ ነው ማለት ትክክል አይደለም። ይሄ ነው ልዩነታችን። እኔና በአቶ ያሬድ በኩል አመሰግናለሁ።
መልካም። ይሄ የፍልስፍናና የአስተሳሰብ ዘለግ ያለ ክርክር የሚካሄድባቸውን ምናልባትም አሁን ከምትነጋገሩበት አለፍ ያሉትን ጭብጦች አነጋጋሪ ሌሎች ጉዳዮች ስላሉ ለጊዜው እንተዋቸዋለን። አቶ ያሬድ ግን ሌላ ጥያቄ ከማስከተሌ በፊት እሳቸው በሰጡት አስተያየት ላይ ባጭሩ መመለስ አለብኝ የሚሉት ካለ እድል ልስጥ።
የማንነት መሰረታዊ የሰው ልጅ መገለጫ ነው ያልኩ አልመሰለኝም። በዚህ ክርክር ላይ እያደገ የመጣ የማንነት የፖለቲካ አይደንቲቲ ከዚህ ከአዲሱ ስርዓት መዋቅር ጋር እየጠነከረ መጥቷል። እነዚህ ደግሞ በፊት ለፊታችን ተጋርጠው የቆሙ የፖለቲካ እውነታዎች ናቸው፣ መፍትሄ ይፈልጋሉ የሚል ነው ያለኝ ግንዛቤ።
መልካም። ይሄ ምናልባትም ክርክሩ ሊቀጥል የሚችል አቅጣጫ ያለው ለመፍትሄ ፍለጋው ጠቃሚ ናቸው የሚባሉትን ሰበዞች መዘን እናወጣለን። ቋንቋን መሰረት ያደረገው አከላለል አንድምታው ምንድን ነው? ምን አስከትሏል? ፌዴራላዊ አወቃቀር ምን ልዩነት አለው? ማንነት ከዜጎች አፍ መፍቻ ቋንቋ፣ የቡድንና የግል ነጻነት ወይም ግለሰቦች የሚያዩባቸውን መንገዶች አከራካሪነታቸው ረጅም ነው እና እንደ ምልከታችሁ ለአሁን የሚበጁን ነገሮች ላይ እናተኩራለን። አድማጮቻችንም የተለያየ ሀሳብ ይዘው እንደሚከታተሏችሁ እረዳለሁ። አስፈላጊ ያደሉ እያልኩ አይደለም። አሁን ካለው አጣብቂኝ ለመውጣት ግን ምን ይታያችኋል? እነኚህ ሁሉ ልዩነቶች ኖረው ወደ አደጋ ከሚያመሩ ሁኔታዎች ግን በምን መታቀብ ይቻላል? በዚህ ሰዓት የሚከታተሏችሁ ወንድማማቾች የተለያየ አቋምና ሀሳብ ሊኖራቸው ይችላል። ግን ምን አይነት መንገዶች ወደ ሳተው አዝማሚያ ሊወስዱን ይችላሉ? አቶ ያሬድ።
እኔ እንግዲህ በመፍትሄነት ማስበው ኢትዮጵያዊ ዜግነቱን ህዝቡ ተቀብሎ ከዜግነቴ ጋር የሚመጥን የፖለቲካ ተሳትፎዬ ይሄ ነው ማለት የሚችልበት አይነት ሀገር ቢኖረን የተሻለው መፍትሄ ነበር። ነገር ግን በስርዓቱ ሰርጎ የመግባት አቅምም ሆነ በተቃዋሚው ኃይል ድክመትም ሆነ በአጠቃላይ ስለ ዜግነት ያለን አገራዊ ግንዛቤ ደካማነት በመነጨም ሆነ ወይንም ባለፉት 45 ዓመታት በተደረጉት ትግሎች ኢትዮጵያን የሚሉ ኃይሎች ከግራውም ኃይል ይሁን ሌላው ኢትዮጵያዊ ብሔርተኛ ኃይል እየተዳከመና እየተበተነ እየተሰደደ ከመምጣትም አኳያን ብለው የፖለቲካ ለውጥ ለማምጣት የሚችሉ ኃይሎች ድክመት እጅግ በጣም ጎልቶ የሚታይ ነው። በኢትዮጵያችን የፖለቲካ ምህዳሩ እጅግ በጠበበበት ሳይሆን በጠፋበት ሁኔታ ውስጥ ምን እንደው የሚሻለው ብዬ ሳስብ የታየኝ መንገድ አንዱ በኢህአዴግ በራሱ ህዝባዊ ወያኔ ሓርነት ትግራይን ግፊትና ጭቆና አባላቱ እንዲቃወሙ የማድረግ አመራሩ እንቢ እንዲል ማድረግ እና ለዚህ የማነሳሳትን ተግባር እንደ አንድ ዓላማ መያዝ አስፈላጊ ሆኖ ተሰምቶ ነበር። አንዱ መንገድ አንዱ ተስፋ መፍትሄ ሆኖ ሊታይ ይችላል ይሄ ይመስለኛል። ይሄ ግን በራሱ ለኢትዮጵያ መፍትሄ ያመጣል ሳይሆን የፖለቲካ ሜዳውን የመክፈትና ሌሎች የፖለቲካ ኃይሎች የሚሳተፉበት የፖለቲካ ስረኞች የሚፈቱበት የሀገሪቱን አጠራቆ ያዘው የማንነት ስሜት እየቀነሰ በጋራ የሚያስተሳስሩን ሀገራዊ እሴቶች የሚበለጽጉበትን የፖለቲካ ሁኔታ ለማመቻቸትና ዘላቂ ለሆነ የተመቻቸ የሀገር ግንባታ መንገባበት ሁኔታ ለመፍጠር የሚያስፈልግ የፖለቲካ ርምጃ ነው ብዬ ነው ማስበው። በእኔ በኩል አመሰግናለሁ።
መልካም ተከታይ ጥያቄ እንዳነሳ ይጋብዛል አቶ ያሬድ። ከአመራሩም ሆነ ሀገሪቱን እያስተዳደረ ባለው ገዢ ፓርቲ በኩል በውስጡ ሊፈጠሩ የሚችሉ የሚቀሰቀሱ ለውጦች ወደሚፈለገው አቅጣጫ የሚረዱ አስገዳጅ ሁኔታዎችን ይፈጥራሉ ይመስለኛል። በደምሳሳው ጥያቄዎቹ ብዙ ናቸው። ተስፋ መቁረጥ የሚታይበት ሁኔታ፣ መንግስት ሊያመጣ ይችላል ተብሎ የሚጠበቁ ለውጦችን አቅም የለውም ወደሚለው አዝማሚያ ይሄዱ እስኪመስል ድረስ በግልጽ የሚነገሩ በፍርሃት ተሸብቦ የቆየ የለውጥ ጥያቄ እስከ ማንሳት ድረስ ደርሷልና አሁን ለዛ ሰዓት አላለፈም ወይ? በርግጥ ተጨባጭ ሆነ ሌሎችን የመፍቀድ ወይም የማስገባት ፍቃደኝነቱ መምጣት የለበትም ወይ ወደ ሌላ ቦታ ከመሄዱ?
አድማጮች የአገር ጉዳይ ወጋችን አልተቋጨም። ለቀደመውና ለቀሪው ጥያቄዎች እንግዶቻችን የሚሰጧቸውን መልሶች መሰንብቻውን በተከታታይ ፕሮግራሞቻችን እናቀርባለን። ለአሁኑ ግን አቶ ያሬድ ጥበቡንና ዶክተር ዳንኤል ተፈራን ለጊዜያቸው እናመሰግናለን። እግዚአብሔር ይስጥልን።
And I know they can come in.